ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምጽ። አዲሱ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ስልጣን ከተረከቡ በኋላ በርከት ያሉ ትዕዛዞችን ፈርመዋል። ዛሬ ምሽት በተለይ ስደተኞችን ስለተመለከቱት ጥቂት ትዕዛዞች ይዘትና አንድምታ የሚያጋሩን ባለሙያዎችን ጋብዘናል። ትውልደ ኢትዮጵያውያንን ጨምሮ በሀገሪቱ ዜጎች ዘንድ ስለሚኖራቸው ውጤትም ሐሳባቸውን እንሰማለን። ሀብታሙ ስዩም በመስተንግዶው፣ ብርሃን ኃይሉ ደግሞ በቅንብሩ አብረናችሁ እናመሻለን። ወደ ቀዳሚ መሰናዶ እንሻገር። ፕሬዚደንት ትራምፕ ለሁለተኛ የስልጣን ዘመን ወደ ዋይት ሀውስ በተመለሱበት የመጀመሪያው ቀን ከፈረሟቸው ፕሬዚደንታዊ ትዕዛዞች መካከል ስደተኞችን የተመለከተው አንዱ ነው። ትዕዛዙን ተከትሎ በሕገ ወጥ መንገድ አሜሪካ የሚኖሩና በወንጀል አድራጎት ውስጥ የተሳተፉትን ወደ ሀገራቸው የመመለስ ሥራ ተጀምሯል። ለመሆኑ ይህን የተመለከተው የፕሬዚደንታዊ ትዕዛዝ በውስጥ የያዛቸው ጉዳዮች ምንድን ናቸው? ኢትዮጵያና ኤርትራውያንስ ሊያውቋቸው የሚገቡ ጉዳዮች ምንድን ናቸው? ይህንም በተመለከተ አስመሟዊ ነው በካሊፎርኒያ ሎስ አንጀለስ አካባቢ የኢሚግሬሽን ጉዳዮች ጠበቃ ከሆኑት ወይዘሮ ሙሉመቤት አለማየሁ ጋር ቆይታ አድርጓል። ባለሙያ ስለ ፕሬዚደንታዊው ትዕዛዝ ምንነት በማብራራት ይጀምራሉ።
ዋናውና አንደኛው ምንድን ነው? ብዙውን ሰውም ደግሞ ያስፈራው የአይስ ኦፊሰሮች ማለትም የኢሚግሬሽን ኦፊሰሮች በአጠቃላይ መብት ስለተሰጣቸው ሰዎችን ወረቀት የሌላቸውም ወይም በአሁኑ ሰዓት ምንም አይነት ስታተስ የሌላቸውን ሰዎች እያቆሙም ሆነ እያሰሩ ዲፖርት ማድረግ እንደሚችሉ ማሰር እንደሚችሉ ስለተባለ ነው። አንዱ ደግሞ ዋናው ትልቅ ለውጥ ጠረፍ ላይ ባለው ለውጦች ላይ ነው። በፊት በጠረፍ በኩል የሚገቡ በሜክሲኮ በኩልም ሆነ በቴክሳስ አካባቢ የሚገቡ በሙሉ በካሊፎርኒያ አካባቢ ከሜክሲኮ ቢያዙም እንኳን የጥገኝነት ወይም ማመልከቻ እናስገባለን ፍራቻ አለን እንዲህ ሲሉ እያያዟቸው ምንም ያህል ፕሮሰስ ሳይደረጉ እየለቀቁ ነበር ጉዳያቸውን እንዲቀጥሉ። አሁን ግን እሱ እንዲቆም ተብሏል። ካች ኤንድ ሪሊስ ይሉታል። እሱ እንዲቆም እና ሁሉም ቦርደር ላይ ምንም አይነት ወረቀት ከሌለው ወይም የመግቢያ ቪዛ ከሌለው ከመጣበት እንዲመለስ እንዲታሰር የሚያዙ ወጥተዋል። በሲቲዘንሺፕ በዜግነትም ደግሞ የተነሱ የወጡ አሉ።
ልጆች ከተወለዱ በኋላ ዜግነት ማግኘታቸው የተመለከተውም አንዱ የወጣ ነው እና ዋና ዋና ብናነሳቸው ጥሩ ነው ተመልካቾቻችንም እንዲያውቋቸው።
ዜግነትን በተመለከተ እንግዲህ በፊት ለዛውም በኮንስቲቱሽኑ በአሜሪካን ኮንስቲቱሽን ለብዙ ዓመት የጸደቀ ያለ 14th አሜንድመንት ላይ ያለ ነው። በሱ መሰረት ማንም አሜሪካን ሀገር ውስጥ የተወለደ የአሜሪካን ዜግነት እንደሚሰጠው ጸድቆ የቆየ ኮንስቲቱሽናሊ ጋራንቲድ የሆነ መብት ነበረ። ከተወሰኑ አሁን ለምሳሌ የዲፕሎማት ልጆች ላይሰጣቸው ይችላል ዜግነት፣ ግን ሌላ ማንም አሜሪካን መሬት ላይ እስከተወለደ ድረስ ዜግነት ይሰጠዋል። አሁን እሱ ትልቅ ለውጥ አድርገውበታል። ላይ ዜግነት ሲሰጠው የእናትና አባቱ አሜሪካን ሀገር ያላቸው ወረቀት ወይም ስታተስ ምንም እንትን ኮንሲደር አይደረግም። አሁን ግን ባስተላለፉት መሰረት ምንድነው ወይ የዛ ልጅ ወይ እናት ወይ አባት ግሪን ካርድ ያላቸው ወይም ሲቲዘን ያላቸው ካልሆኑ ልጆቹ ምንም አይነት የአሜሪካን ዜግነት እንደማያገኙ ነው የሚለው። ስለዚህ አሁን ለምሳሌ አንድ ሰው በሌላ አይነት ቪዛ ሌላ አይነትም ስታተስ ማለትም TPS አሁን አለ ለኢትዮጵያ የተሰጠ temporary protected status፣ በዛ ላይ ያለ ሰው አሁን ለምሳሌ አንድ ልጅ ቢወልድ ወይ አባቱ ወይ እናቱ ግሪን ካርድ ያላቸው ወይም ሲቲዘን የሆኑ ካልሆነ አያገኝም። ምንድነው ዜግነትን አያገኝም የአሜሪካንን ዜግነት። ስለዚህ በጣም ትልቅ ለውጥ ያመጣል ይሄ ቢያልፍ። ይሄ እንግዲህ እንዲያልፍ የተባለው ኤግዜኪቲቭ ኦርደሩ ከተፈረመ ከ30 ቀን በኋላ እና ደግሞ ኤፌክቲቭ የሚሆነው ወይም እንትን የሚሆነው ምን የሚሆነው አልከኝ?
ተግባራዊ የሚሆነው
ከፌብሩዋሪ 20 2025 በኋላ ለተወለዱ ልጆች ነው ነው የሚለው። ስለዚህ ከፌብሩዋሪ 20 2025 በፊት የተወለዱ ልጆች ይሄ አይመለከታቸውም። ግን ይሄም ካለፈ ነው
ፕሬዚዳንት ትራምፕ በአሜሪካ ውስጥ በርካታ ጎጥ መልኩ የሚኖሩ የሌላ ሀገር ዜጎች አሉ። ስለዚህ እነሱ ወደ ሀገራቸው መመለስ አለባቸው የሚል በምርጫ ቅስቀሳቸው ወቅት የሚያነሱት ጉዳይ እንደነበር ይታወቃል። አሁን ሁለተኛ ጊዜ ወደ ስልጣን ከመጡ በኋላ ደግሞ ይህን የሚመለከተው በተለያዩ አካባቢ ያሉ በህገወጥ መልክ ወደ አሜሪካ የገቡ ከዛም ባለፈም በተለያዩ ወንጀሎች ውስጥ የነበሩ ናቸው የተባሉ ሰዎችን በቁጥጥር ስር በመዋል ወደ ሀገራቸው የመመለስ ሂደት ተጀምሯል። እንዲሁም በዚህ ሂደት ውስጥ የሚመለከታቸው አካላት አግኝተው የሚጠይቋቸው ሰዎችን ወይም በዚህ የሚጠየቁ ሰዎች በምን ሁኔታ ውስጥ ያሉ ናቸው? እሱን እስኪ ለተመልካቾቻችን ግልጽ እናድርግላቸው።
እንግዲህ ወይ ቦርደር ወይም ደግሞ ቦርደር ውስጥም ከገቡ በኋላ አሜሪካን ሀገር ውስጥም ከገቡ በኋላ ሊሆን ይችላል። ግን ለምሳሌ ልክ ጠረፍ ላይ የሚያዙ ሰዎችን ከነሱ ብንጀምር እዛ ላይ እንግዲህ አሁን አንድ ሰው ምንም አይነት ቪዛ ሳይኖረው የአሜሪካን ጠረፍ ላይ ቢደርስ እና ለመግባት ፈልጋለሁ ቢል በፊት አሁን ባለፉት 2 አመት 3 አመት በተለይ በጣም የሚደረግ የነበረው ምንድነው ያው ስሙን ማንነቱን እንደዚህ ይመዘገባል፣ ፊንገርፕሪንት ይደረጋል፣ እሱን አሻራ እንደዚህ ከተደረገ በኋላ ይለቀቅና ወደ ፍርድ ቤት ይመራል። ፍርድ ቤት ተመርቶ ፍርድ ቤት እንግዲህ ያለው መከላከያ ካለው እዚህ ሀገር ለመቆየት የሚችልበትን ማመልከቻ ማስገባት የሚችለው ነገር ካለ እሱን እንዲያስገባ ይፈቀድለት ነበረ። ብዙ እንዳውም ኢትዮጵያውያኖች በተለይ በጣም በብዛት በእንደዚህ አይነት ሁኔታ ገብተዋል። አሁን ግን ምንድነው የሆነው? በእንደዚህ አይነት ሁኔታ ቦርደር ላይ ወይ ጠረፍ ላይ መጥቶ አንድ ሰው ልግባቤል እንደዛ እንደበፊቱ ዝም ብሎ ካች ኤንድ ሪሊስ ይሉታል ቅድም እንዳልኩት እንደዛ አይደረግም። ያ ሰው ይታሰራል። ታስሮ ኤክስፐዳይትድ ሪሙቫል ይሉታል በአስቸኳይ ከሀገር ውስጥ እንዲወጣ እና ያንን ፕሮሰስ መሄድ አለበት ይላል። ያንን ፕሮሰስ መሄድ ማለት እንግዲህ ምንድነው ኢንተርቪው ይደረጋል በኢሚግሬሽን ኦፊሰር። ኢንተርቪው በሚደረግበት ጊዜ ያ ሰው ወደ ሀገሩ የመመለስ ፍራቻ እስካልተናገረ ድረስ ማለትም ወደ ሀገር የመመለስ አልችልም ወይም ከመጣሁበት ቦታ መመለስ አልችልም ምክንያቱም ጉዳት ይደርስብኛል፣ ጥቃት ይደርስብኛል ብሎ የሚደርስበትን ጥቃት ደግሞ መስፈርቶች አሉ። በእነዛ መስፈርቶች መሰረት ጥቃት ይደርስብኛል የሚለውን ለማሳመን ካልቻለ ላንድ ኦፊሰር ወይም በቂ ምክንያት ሰጥቶኛል ካላለ ሊመልሰው ይችላል ማለት ነው። ሌላው ደግሞ ይሄ expedited removal ወይም በአስቸኳይ እንዲወጡ የሚለው በፊት ከ14 ቀን በላይ ያልቆዩ አሜሪካን ሀገር ገብተው ጠረፉን ደግሞ ገብተው ወደ 100 ማይል ያህል የገቡ እንዲህ ነበር የሚለው። አሁን ግን በጣም አስፍቶት ባለፉት 2 አመታት ውስጥ የገባ ሰው በሙሉ ለዛ አይነት ነገር ሊዳረግ እንደሚችል ለexpedited removal። በፊትም ደግሞ እንደዚሁ ገብተው ፓሮልድ የነበሩት ሰዎች በአለፉት 2 አመት ውስጥ ከሆነ የአይስ ኦፊሰሮች
ምንድነው ፓሮል
ማለት ተፈቅዶለት ወደ አሜሪካን ሀገር የተወሰነ ጉዳዮችን እንዲያስፈጽም ማለትም ለምሳሌ የአሳይለም ማመልከቻውን የጥገኝነት ማመልከቻውን እንዲሰማ ያንን ለማስገባት እንዲችል ለጊዜው ገብተህ ጉዳይህን እንድትከታተል ፈቅደልሃል እንደማለት ነው። ሙሉ ለሙሉ አድሚት ማድረግ ሳይሆን አድሚሽን ሳይሆን ገብቶ ጉዳዩን እንዲከታተል ፈቅደናል የሚል ነበረ። እና እንደሱ ሲሆን ለአንድ አመት ፓሮል አርገናል አንድ ሰው ከተባለ በዛ አንድ አመት ውስጥ ማድረግ የሚያስፈልገውን ማመልከቻዎችን ማስገባት፣ ፍርድ ቤትም ደግሞ የክስ ወረቀት ይመሰረት እንደሆነ ያ የክስ ወረቀት ፍርድ ቤት እስከሚገባ እንደዚህ ጊዜ ይሰጥ ነበረ። አሁን ግን በዛ በኩልም የገቡትን ሰዎች ከሁለት አመት ያነሰ ጊዜ ከሆነ እዚህ አሜሪካን ሀገር ውስጥ የነበሩት ያንን የፓሮል የተሰጣቸውን ፈቃድ አንስተው እንደገና expedited removal በሚለው ፕሮሰስ እንዲሄዱ ማድረግ አንድ ኦፊሰር ይችላል ይላል። የግድ ያደርጋል አይደለም ግን ይችላል። አንድ ኦፊሰር እንደ ሁኔታው አይቶ ሊወስን ይችላል ይላል። እና እንደዛ ማድረግ ደግሞ ማለት ያ ሰው ሊታሰር ይችላል ማለት ነው። ታስሮ እንደገና ኢንተርቪው ሊደረግ ቃለ መጠየቅ ይደረግለታል ስለ ጥገኝነት ስለ ፍራቻው እንደዚህ ለብዙ ጊዜም ሊታሰር ይችላል።
ወደዚህ ተመልካቾቻችን እናምጣውና ወደ ኢትዮጵያውያንና ኤርትራውያን በዚህ በአሜሪካ በርካቶች ይኖራሉና ከዚህ ጋር በተያያዘ እንደው ስጋት የገባቸው ካሉ እነማን ናቸው ሊመለከታቸው የሚችለው የሚለውን እንደው በኢትዮጵያና ለኤርትራውያን ግልጽ ለማድረግ በዛ መልኩ ያነሱልን።
የሚመለከታቸው እንግዲህ አሁን በተለይ አለቪዛ እንደዚህ እንዳልኩት በጠረፍ በኩል የገቡ ፓሮልድ ቅድም እንዳልኩት ጉዳያቸውንም እንዲከታተሉ ተብለው የተፈቀደላቸው እና ገብተው የነበሩት ባለፉት ሁለት ዓመታት ውስጥ ወይንም ደግሞ ፍርድ ቤትም ሄደው የመጨረሻ ውሳኔ ተሰጥቷቸው ተከልክለው መውጣት አለባቸው የሚል የመጨረሻ ውሳኔ ተፈርዶ ከነበረ ውሳኔውም ማለት ደግሞ የይግባኝ መብታቸው ሁሉም ነገር አልቆ እስከ መጨረሻው ይግባኝ እስከሚሉበት የፍርድ ቤት ደረጃ ሄደው የተከለከሉና በቃ መውጣት አለባቸው የተባሉ እነሱ ሊያስፈራቸው ይችላል። በደንብ ቪዛቸው ኤክስፓየር አድርጎ ወይም ተቃጥሎ ምንም አይነት ሌላ ማመልከቻ ያላስገቡ ኢትዮጵያውያንም ሆኑ ኤርትራውያንም ማንም በዛ ደረጃ ላይ ያለ ሊያስፈራው ይችላል። ሶ አሁን ለኤርትራውያኖች የሚያሳዝነው temporary protected status ወይም ግዚያዊ ጥገኝነት ወይም ከለላ ለኢትዮጵያ እንደተሰጠው ስላልተሰጠ እሱን ማመልከቻ ለማስገባት ኤርትራውያኖች unfortunately አይችሉም። ለኢትዮጵያውያኖች ግን ኢትዮጵያ ዴዚግኔት ሆናለች ከ2022 ጀምራ በአሁኑ ሰዓት ከኤፕሪል 11 2024 በፊት የመጡ ኢትዮጵያውያኖች እስከሆኑ ድረስ ሊያመለክቱ ይችላሉ። ለመጀመሪያ ጊዜ የሚያመለክቱ ሪሬጅስተር የሚያደርጉት ወይም በፊት የነበራቸው ቲፒኤስ የማመልከቻቸው ጊዜ አልፏል፣ የማሳደሻው ጊዜ። አዲስ ግን ለሚያመለክቱ ማመልከት ይችላሉ። ስለዚህ ቲፒኤስ ይሄ ቴምፖራሪ ፕሮቴክትድ ስታተስን ማመልከት፣ የጥገኝነት ወረቀታቸውን አላስገቡ ከሆነ በየፍርድ ቤቱም ሆነ በየኢሚግሬሽን ኦፊሱ ማስገባት፣ በቶሎ ብለው ማስገባት። ኦልሬዲ የገባ ማመልከቻ ካላቸው ደግሞ የገባውን ማመልከቻ የሚያሳይ እንትናቸውን ወረቀቶቻቸውን ዶክመንቶቻቸውን መያዝ፣ ደረሰኞቻቸውን የፍርድ ቤትም ከሆነ ፍርድ ቤት የገባበትን የሚያሳይ መያዝ፣ የሥራ ፈቃድ ካላቸው የሥራ ፈቃዳቸውን መያዝ። ብዙ ኢትዮጵያውያን ደግሞ ወይም ኤርትራውያንም ደግሞ ከሁለት ዓመት በፊት የነበሩ ከነበሩ ይሄ expedited removal የሚባለውን እንዳያደርጉባቸውና ባይሆን አትሊስት ፍርድ ቤት ገብተው የመከላከል መብታቸው እንዲጠበቅ እዚህ ሀገር ከሁለት ዓመት በላይ እንደቆዩ የሚያሳይ አይነት ዶክመንቶቻቸውን መያዝ፣ ማለትም የድሮ መታወቂያ ሊሆን ይችላል፣ የገቡበት ቪዛ ሊሆን ይችላል፣ ብቻ ከሁለት ዓመት በላይ እዚህ እንደነበሩ የሚያሳይ ዶክመንቶች በእጃቸው መያዝ ይመከራል።
ወይዘሮ ሙሉን በቤት በአሜሪካ ድምፅ አድማጮቻችንና ተመልካቾቻችን ስም የህግ ባለሙያነቱን እንዲሁም የጠበቃ ስራዎች እንሻ አድርገን በስደተኞችን በተመለከተ በፕሬዚዳንት ትራምፕ የተፈረሙ ህጎችን ምንነት ላይ ሀሳብ ስላካፈሉን በጣም እናመሰግናለን። ለሰጡ ሙያዊ ሀሳብም ከልብ አሜሪካ ድምፅ አድማጮቻችንና ተመልካቾቻችን ስም እናመሰግናለን።
እናመሰግናለን። ዋናውና አንደኛው ምንድን ነው?
ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምጽ ወደ ቀጣዩ ዘገባ ከመሻገራችን በፊት አንድ አጠር ያለ ዜና አሰማችኋለሁ። ከዚሁ ቀደም ብለን ካሰማናችሁ የስደተኞች ጉዳይ ጋር የተያያዘ ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ሰነድ አልባ ስደተኞች ኩባ በሚገኘው ጓንታናሞ ቤይ እንዲያዙ እንደሚያደርጉ አስታውቀዋል። ለዚህም አስተዳደራቸው እስር ቤቱን ዝግጁ እንደሚያደርግ የሚያስችል ሰነድም እንደተፈረመ ታውቋል። በኩባ የሚገኘው የአሜሪካ እስር ቤት ጓንታናሞ ቤይ ወታደሮች እስረኞችን የታሊባንና የመስከረም 11 የሽብር ጥቃት ተጠርጣሪዎችን ይዘው ያቆዩበት እንደሆነ ይታወቃል። የመከላከያና የሀገር ውስጥ ደህንነት መስሪያ ቤቶች እስር ቤቱ 30,000 ስደተኞችን ለማስተናገድ እንዲችል ዝግጅት እንዲደረግም ትራምፕ ማዘዛቸው ተሰምቷል። በዚሁ ወደ ቀጣዩ ዘገባችን ስንሻገር ሰሞነኛው የትራምፕ አስተዳደር ውሳኔ ውጤት ህገወጥ ስደተኞች ላይ ብቻ ሳይሆን ወደ ሀገሪቱ በህገ መንገድ የገቡ እንዲሁም ለመግባት ሂደት ውስጥ ባሉት ላይም ውጤቱ እየታየ ይገኛል። ከዚህ ጋር በተያያዘ ያሰናዳውን ዘገባ በመቀጠል እናሰማችሁ። ፕሬዚደንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ከፈረሟቸው ትዕዛዞች መካከል አንዱ የዩናይትድ ስቴትስ የስደተኞች ቅበላ መርሃ ግብርን ማስተካከል የሚል መጠሪያ አለው።
አሁን የወጡ አዲሱ የፕሬዚደንት ትራምፕ ኤግዚኪቲቭ ኦርደር ለ90 ቀን ፕሮግራሙን ለምሳሌ ስደተኛ መቀበሉን ዘግቶታል። ያ ማለት ፕሮሰሳቸው አልቆ ሊመጡ የነበሩ ካልተሳፈሩ ድረስ ከዘጠና ቀን በኋላ ነው ምናልባት ጉዳዩ ታይቶ ተመርምሮ ፖሊስ አሁን ካለው አዲሱ አድሚኒስትሬሽን ጋር ፖሊሲው ይሄዳል አይሄድም ወይ ተብሎ ነው እንግዲህ እንትን ሊወሰድ የሚችለው ማለት ነው። ያ ማለት ብዙውን ነገር ያቆመዋል ማለት ነው። ለጊዜውም ቢሆን ከናካቴ ይቀራል የሚል ነገር አይደለም።
የሰማችኋቸው ስደተኞችን በሚመለከት ለበርካታ ዓመታት ከዓለም አቀፍ ተቋማት ጋር የሰሩት ህጋዊ ስደተኞችን ከአሜሪካ ስርዓት ጋር በሚያላምዱ መርሃ ግብሮች ውስጥ ያገለገሉትን አቶ ግርማ ከበደን ነው።
ስደተኞችን የሚያመጡ ድርጅቶች አሉ፣ የተለያዩ ድርጅቶች አሉ። እነዚህ ድርጅቶች ስደተኛ መቀበልና ስደተኞች ተቀብለው እዚህ ኑሮን እንዲለምዱ ድጋፍ የሚያደርጉ ልጆች ትምህርት ቤት እንዲሄዱ የሚያግዙ ጤና ኢንሹራንስ እንዲያገኙ የሚያግዙ ድርጅቶች አሉ። እነሱም ፕሮግራማቸው ፖስት ተደርጓል፣ ቁሟል። በቃ ምንም ነገር ገንዘብ ማውጣት ምናምን አይችሉም። ይሄኛው ደግሞ ወደ አሜሪካን ሀገር የገቡ ሰዎች አስፈላጊው ድጋፍ ተደርጎላቸው ስኬታማ እንዲሆኑ የሚያግዙ ፕሮግራሞች ናቸው የተደናቀፉት ማለት ነው።
የፕሬዚደንት ትራምፕ አስተዳደር የዩናይትድ ስቴትስ የስደተኞች መልሶ ማቋቋሚያ መርሃ ግብርን በጊዜያዊነት ማቆም ያስፈለገው የሀገሪቱን ብሔራዊ ጥቅምና የስደተኞችን ትክክለኛ ውህደት ያስቀደመ አሰራር መተግበሩ እስኪረጋገጥ ድረስ መሆኑን አስታውቋል። አሁን ላይ መርሃ ግብሩ የታገደው ለዘጠና ቀናት ነው። በእነዚህ ቀናት ውስጥ ታዲያ በህጋዊ መንገድ ወደ ዩናይትድ ስቴትስ የገቡ ስደተኞች በፌዴራሉ መንግስት ድጋፍ ውስጥ የነበሩ መርሃ ግብሮች ተጠቃሚ መሆን ባይችሉም ከሌሎች የግዛትና ግብረሰናይ ተቋማት አገልግሎት ሊያገኙ እንደሚችሉ አቶ ግርማ ይመክራሉ።
ብዙ ሪሶርሶች አሉ። በእርግጥ እዚያ አሜሪካን አገር ላለ ለመጣ ስደተኛ በስደተኛነት ለመጣና አሳይለም እንኳን እየጠየቀ ያለ ስቴትሱ እንደዚህ እነሱ እነዚህ ፕሮግራሞች ኢምፓክትድ የሚሆኑ ይመስለኛል። አሁን ካትሊክ ቸርችስ፣ የተለያዩ ኖን ፕሮፊቶች፣ ሬሊጂየስ እንትን ቸርቾች፣ ሲነጎግ፣ የተለያዩ እንትኖች በነፃ የጤና ሄልዝ ስክሪኒንግ እንትን ያደርጋሉ። አንዳንድ ደግሞ ነን ኢመርጀንሲ የሆኑ ነገሮችን ሰፖርት ያደርጋሉ። ምግብም የሚሰጡ ድርጅቶች አሉ። እኔ አሁን በእጄ ላይ የለም እንጂ ሪሶርሶችን ቸክ ማድረግ ይቻላል የኤችኤስ ዌብሳይት ጋር በመሄድ አሁን የካውንቲዎቹ ጋር ሴቱም ካውንቲዎቹም የተለያዩ ሪሶርሶች አሏቸው። ያን ነገር የተለያዩ ሰርቪሶች የሚሰጡ እንዳልኩ የምክርም አገልግሎት የምግብ እርዳታ የሚሰጡም አሉ።
የትምህርት አገልግሎት ማግኘት መሰረታዊ መብት በሆነባት ዩናይትድ ስቴትስ አዲሱ ትዕዛዝ በስደተኞች መርሃ ግብር የታቀፉ ህጻናትና ታዳጊዎችን ከትምህርት ያግዳቸው እንደው የጠየቅናቸው አቶ ግርማ ቀጣዩም ብለዋል።
በዚህ ሀገር ህግ ማንም ሰው ትምህርት ቤት ማግኘት መብት አለው እና ስቴተሱ ምናምን አይጠየቅም ቢያንስ ከአንደኛ ክፍል ከሳውት ያክልጋስ ማለት ነው። ትምህርት ቤቶችም ትምህርት ቤት ቤተክርስቲያን በጣም ክልክል ነበሩ እስከ ቅርብ ጊዜ ድረስ። ማንም ሰው ገብቶ ምንድን ነው ስቴትስ ምናምን ማለት አይችልም። የዚህ የሜሪላንድ ስቴትን ካነሳ ሜሪላንድ ብሉ ስቴት ነው እና ገቨርነሩም እንደዚሁ የአሁን እኛም ያለንበት ሞንትጎመሪ ካውንቲ ሱፐርኢንቴንዳንቱ እየሞከረ ነው። የተቀመጡ ነገሮች አሉ እና ትምህርት የማግኘት መብቱ ላይ ሊቀየር የሚችል ነገር ያለ አይመስለኝም።
አዲሱ የዶናልድ ትራምፕ አስተዳደር የዩናይትድ ስቴትስ የስደተኞች ቅበላ መርሃ ግብርን ላልተወሰነ ጊዜ ማገዱን ባስታወቀበት ትዕዛዝ ላይ በውጭ ጉዳይ መስሪያ ቤቱና የጸጥታ መስሪያ ቤቱ ውሳኔ መሰረት የሀገሪቱን ብሔራዊ ጥቅም ባከበረና የጸጥታ ስጋት የማይሆኑ ጉዳዮችን ባጤነ መልኩ እንደ ሁኔታው የስደተኞች ቅበላ ሊከውን እንደሚችል ተጠቁመዋል። ሁለቱ መስሪያ ቤቶች መርሃ ግብሩን ከገመገሙ በኋላ በዘጠና ቀናት ውስጥ ዳግም ስራ የመቀጠሉን ሁኔታ እንዲወስኑም ትዕዛዝ ተሰጥቷል። በስደተኞች ቅበላ አስተዳደር ውስጥ የህዝብ ደህንነትና ብሔራዊ ደህንነት ዋና ጉዳዮች መሆናቸውን ማረጋገጥ፣ ሙሉ በሙሉና በትክክል ወደ ዩናይትድ ስቴትስ መግባት የሚችሉትን ስደተኞች ብቻ መቀበል፣ ዩናይትድ ስቴትስ የቀረጥ ከፋዮቿን ሀብት መጠበቋን ማረጋገጥ የፖሊሲው ዓላማ እንደሆነ በትዕዛዙ ማብራሪያ ላይ ተጠቁመዋል።
ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምፅ አድማጮችና ተመልካቾቻችን ቀደም ብለን ካሰማናችሁ ጉዳዮች ጋር የተገናኙ ሌሎች ዘገባዎችም ይቀጥላሉ። ፕሬዚደንት ዶናልድ ትራምፕ በመወለድ የሚገኝ ዜግነት በመባል የሚታወቀው የዜግነት መብት እንዲቀር ወይንም እንዲቋረጥ የሚያደርግ ፕሬዚደንታዊ ማዘዣ ወይንም ትዕዛዝ ፈርመዋል። እንደ አውሮፓውያኑ የዘመን አቆጣጠር በ1868 የጸደቀው 14ኛ የህገ መንግስቱ ማሻሻያ አንድ ሰው የወላጆቹን የዜግነት ሁኔታ ምንም ይሁን ምን በዩናይትድ ስቴትስ ግዛቶች ውስጥ እስከተወለደ ድረስ የዜግነት መብቱን የሚያረጋግጥ ሲሆን የሲቪል መብቶች ዋና አካል ተደርጎ ይቆጠር ነበረ። በዚህ ጉዳይ ኤደን ገረመው ቀጣዩን ዘገባ አሰናድታለች።
የዩናይትድ ስቴትስ ህገ መንግስት በ18ኛው መቶ ክፍለ ዘመን ከስደት ጋር የተያያዘውን አብዛኛውን የውሳኔ ስልጣን ለህግ መወሰኛው ምክር ቤት አስተላልፏል። ይሁን እንጂ ፕሬዝዳንት ዶናልድ ትራምፕ በዩናይትድ ስቴትስ በመወለድ የሚገኝ ተብሎ የሚታወቀውን የዜግነት መብት እንዲቆም የሚያደርግ የሥራ ማስፈጸሚያ ፈርመዋል።
እንደምታውቁት በዓለም ላይ ይህን በመወለድ የዜግነት መብት የማግኘት መብት የምንሰጥ አገር እኛ ብቻ ነን። ፍጹም የማይረባ ነገር ነው። ግን ታውቃላችሁ፣ እናያለን። እኛ በጣም ጥሩ ምክንያቶች እንዳለን የምናስብ ሲሆንና የተወሰኑት ጥቂት ሰዎች ደግሞ ይህንን ለማድረግ ለብዙ አስርተ ዓመታት ይፈልጉ ነበር።
ፕሬዝዳንቱ የሥራ ማስፈጸሚያ ትዕዛዝ ተቺዎች 14ኛው የሕገ መንግሥት ማሻሻያ ለማናቸውም የሲቪል መብት ጉዳዮች የማዕዘን ድንጋይ መሆኑን በመጥቀስ በፕሬዝዳንቱ የሚሻር አይሆንም ይላሉ። ቱየት ዴኦንግ በብሔራዊ የእስያ ፓስፊክ አሜሪካዊ ሴቶች ጉባኤ የኢሚግሬሽን ጉዳዮች ጠበቃና የፖሊሲ ባለሙያ ናቸው።
መጀመሪያ ላይ በባርነት የተያዙ ጥቁሮች ዜግነት ማግኘት መቻላቸውን ለማረጋገጥ የተደረገ ነበር። እናም ይሄ ድሬድ ስኮት በተሰኘው ጥቁር መዝገብ ላይ ተሰንዷል። ስለዚህ የሕገ መንግስት ማሻሻያዎችና ሕገ መንግስታዊ መብቶች በፕሬዝዳንት ሊሻሩ አይችሉም። ሊሻሩ የሚችሉት በኮንግረስ ነው። ስለዚህ የሥራ አስፈጻሚው ትዕዛዝ ሕገወጥ ነው።
ይሁን እንጂ የሥራ አስፈጻሚ ትዕዛዙ ደጋፊዎችም በስደተኛ ጉዳይ ላይ ፍትሃዊነትን የሚያመጣ ትዕዛዝ ነው በማለት ይከራከራሉ። የቴክሳሱ ግዛት ሪፐብሊካን የሕግ መወሰኛ ምክር ቤት አባል Brian Babin.
President Trump has made it clear that restoring fairness to our immigration system
President Trump በኢሚግሬሽን ስርዓታችን ውስጥ ፍትሃዊነት መመለስና የ14ኛው የሕገ መንግስት ማሻሻያን ትክክለኛ ዓላማ በማስከበር አሜሪካን እንደገና ታላቅ ማድረግ የራያቸው ዋና ጉዳይ መሆኑን ግልጽ አድርገዋል። በውልደት የሚገኝ ዜግነትን ለማስቆም የሰጡት ታሪካዊ የሥራ አስፈጻሚ ትዕዛዝ ወደፊት የሚወስደን ወሳኝ እርምጃ ነው።
የሥራ አስፈጻሚ ትዕዛዙ በሂደት ላይ ያሉ ብዙ ክሶች የተነሱበት ሲሆን ጉልህ የሆኑ የፍርድ ቤት ፈተናዎች ተጋርጠውበታል። በ22 ግዛቶች የሚገኙ የዴሞክራቲክ ፓርቲ አቃቤ ሕጎችም ትዕዛዙ የሀገሪቱን 14ኛው የሕገ መንግሥት ማሻሻያ ይጥሳል በማለት ክስ መስርተዋል።
ጠቅላይ ፍርድ ቤት የብዙ ቻይናውያን ስደተኞች ዜግነት ጉዳይ ዙሪያ ባደረገው ሙግት ወቅት ፍርድ ቤቱ የ14ኛው የሕገ መንግሥት ማሻሻያ በእነዚህ ቻይናውያን ስደተኞች ላይ ተግባራዊ እንደሚሆን አረጋግጧል። ስለዚህ እነዚህ ቻይናውያን ስደተኞች ዜግነት ማግኘት ችለዋል።
በሲያትል የፌዴራል ዳኛ ከስደተኛ ወይም ከሌላ ሀገር ዜጋ የዩናይትድ ስቴትስ ውስጥ በውልደት የሚገኝ ዜግነት የሚከለክለውን ትዕዛዝ በጊዜያዊነት አግደዋል። ጉዳዩ ወደ ጠቅላይ ፍርድ ቤቱ ከደረሰም ውጤቱ ሀገሪቱ የመውለድ ዜግነት ላይ ያላትን አቋም ሙሉ ለሙሉ የሚቀይር ይሆናል። ትዕዛዙ እንዲጸድቅ ከተበየነም በዋናነት አዲስ የዜግነት ምስክር ወረቀትና ሶሻል ሴኩሪቲ ተብሎ የሚታወቀውን የማህበራዊ ደህንነት ቁጥር የሌላቸው ጨቅላ ሕጻናት ዕጣ ፈንታ ላይ ትልቅ ተጽዕኖ ያስከትላል። ለአሊም ቤሮስ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
እድን ገረመውን ለቀደመው ዘገባ አመሰግናለሁ። ለምሽቱ ወደ ያዝንላችሁ የመጨረሻ ጉዳያችን እንሻገራለን። ፕሬዚደንት ዶናልድ ትራምፕ ህገወጥ ስደተኞች ላይ እርምጃ እንደሚወስዱ ቃል መግባታቸውን ተከትሎ የዩናይትድ ስቴትስ የፌዴራል ህግ አስከባሪዎች በበርካታ የአገሪቱ ከተሞች ከህጋዊ ሰነድ ጋር በተያያዘ ስደተኞችን ማሰራቸውን አጠናክረው ቀጥለዋል። የአሜሪካ ድምፁ ኬን ፋራቦ ከቺካጎ ባጠናቀረው ዘገባ እንዳመላከተው በከተማዋ ስደተኛ ሰፈሮች ነዋሪዎች ፍርሃት ላይ ናቸው። ቆንጅታዬ እንደሚከተለው አቀናብራለች።
ማይክል ሮድሪጌዝ ሊትል ቪሌጅ የተባለውን ሰፈር ጨምሮ የቺካጎ 22ኛው ቀበሌ ተወካይ ናቸው። በዚያ ሰፈር የሚያልፈው 26ኛው ጎዳና ዋና አገናኝ መንገድ መሆኑን ይናገራሉ። ከጠቅላላው ማዕከላዊ ምዕራብ አሜሪካ አካባቢ የውጭ ሀገር ስደተኞችን የሚስቡ መደብሮችና ሌሎችም የንግድ ድርጅቶች ያሉበት ሰፈር መሆኑን ያመለክታሉ።
26th Street is known as the capital of the Mexican Midwest.
26ኛው ጎዳና የመካከለኛ ምዕራባዊ አሜሪካው የሜክሲኮ መዲና ተብሎ ይጠራል። እዚህ ኢኮኖሚ ያደገ ነው። ስለዚህም ለአካባቢው በጠቅላላ ጥሩ የግብር ገቢ ምንጭ ነው።
ዴልታ ኢንስቲትዩት የተባለ ተቋም እንደ አውሮፓውያን የዘመን አቆጣጠር በ2020 ባካሄደው ጥናት እንዳሳየው ሊትል ቪሌጅ በየዓመቱ ለቺካጎ ከተማ ወደ 900 ሚሊዮን ዶላር የሚጠጋ ግብር ያስገባል። ይህ ሁለተኛው ትልቁ ዓመታዊ የግብር ገቢ ነው። የሆነ ሆኖ የትራምፕ አስተዳደር ህጋዊ ሰነድ የሌላቸውን ስደተኞች ለመያዝ በከፈተው ዘመቻ የፌደራል መንግስቱ የኢሚግሬሽን ህግ አስከባሪ ተቋም አይስ እና ሌሎችም ተቋማት በአካባቢው ተሰማርተዋል። እናም ለወትሮ ሞቅ ያለው 26ኛው ጎዳና ጭር ብሏል። ማይክል ሮድሪጌዝ ይናገራሉ።
My community members are in
የማህበረሰብ አባላት ከባድ ፍራት ላይ ናቸው።
የሳቸው ቢሮ ማህበረሰቡ መብቶቹን እንዲያውቅ መረጃዎችን የማሰራጨት ስራ እየሰራ መሆኑን ሮድሪጌዝ ገልጸዋል።
We've held workshops for our businesses so they know their rights.
ለንግድ ድርጅቶቻችን ስብሰባዎች እያዘጋጀን መብታቸውን እንዲያውቁ ውይይቶች አካሄደናል። በየምግብ መደብሩ ደጃፍ መብቶቻችሁን አውቁ የሚሉ ካርዶች በተነናል። እንደኛ በየሰፈሩ የተዘዋወሩ ኗሪዎች መብታቸውን እንዲያውቁ የሚያስተምሩ ሌሎች ድርጅቶችም አሉ።
የዋይት ሃውስ ዋናው የድንበር ተቆጣጣሪ ታም ሆማን የፌደራል መንግስቱ የህግ አስከባሪዎችን እንቅስቃሴ ለመመልከት ወደ ቺካጎ ተጉዘው ነበር። ከትናንት በስቲያ ረቡ በዋይት ሃውስ ለቪኦኤ በሰጡት ማብራሪያ በዚህ ሀገር ህግ እያከበሩ የሚኖሩ የውጭ ሀገር ሰዎች በአሁን ወቅት የያዝነው እንቅስቃሴ ትኩረት አይደሉም ብለዋል።
Right now we're concentrating on public safety threats and national security threats.
በአሁኑ ሰዓት የምናተኩረው ለህዝብ ደህንነትና ለብሔራዊ ደህንነት ስጋት በሚደቅኑት ላይ ነው። ግንባር ቀደም ግባችን እሱ ነው። በወንጀል አድራጎት የሚፈለጉ የውጭ ሰዎችን የሚያድነው የኢሚግሬሽንና ቀረጥ አስከባሪ ተቋም ብቻ አይደለም። የሱስ አስያዥ ቁሶች ተቆጣጣሪው ዲኤኢ፣ የአልኮል ትንባዊ ጦር መሳሪያና ፈንጂ ህግ አስከባሪ ተቋም ኤቲኤፍ፣ እንዲሁም የፌዴራል ምርመራ ቢሮ ኤፍቢአይ እና የፌዴራል ህግ አስከባሪው ዩኤስ ማርሻል ሰርቪስም አሉበት። ሁሉም መንግስታዊ አካላት በትብብር በመላው ዩናይትድ ስቴትስ ወንጀለኛ የውጭ ሀገር ሰዎችን እየፈለጉ የሚይዙበት አሰራር ነው። እዚህ ሀገር በህገወጥ መንገድ የሚኖሩና በወንጀል ተግባር የተፈረደባቸውን የውጭ ሀገር ሰዎች በየከተማው እየዞር እንይዛቸዋለን።
ፕሬዚደንት ዶናልድ ትራምፕ የፈረሙት አዲሱ አስፈጻሚ ትዕዛዝ የኢሚግሬሽንና ቀረጥ ቁጥጥር ቢሮ አይስ ህግ አስከባሪዎች ትምህርት ቤቶችና አብያተ ክርስቲያናት እየገቡ ተጠርጣሪዎችን እንዲይዙ የሚፈቅድ መሆኑን ታም ሆማን ሁለት ለኤቢሲ ቴሌቪዥን በሰጡት ቃለ መጠይቅ አመልክተዋል።
የኢሚግሬሽን ህግ አስከባሪዎች በእነዚህ ተቋማት ውስጥ ለብሔራዊ ጸጥታ ወይም ለህዝብ ደህንነት አደጋ የሚደቅኑ ሰዎች አሉ የሚል ውሳኔ ላይ ከደረሱ ገብተው ሊይዟቸው መቻል አለባቸው።
ክርስቲና ደላ ሮሳ ኤሪ ሃውስ የተባለ በቺካጎ ገበያቸው ዝቅተኛ ለሆኑ ቤተሰቦች የማህበራዊ ኑሮ ድጋፍ የሚሰጥ የበጎ አድራጎት ድርጅት ዋና ስራ አስኪያጅ ናቸው።
የቤተሰቦቻችን ደህንነት ጉዳይ በጣም አሳስቦናል።
ከወዲሁ የሰፈሩ ሰዎች መምጣት ትተዋል ብለዋል ክርስቲና።
We've already experienced some participants.
ካሁኑ አንዳንድ ሰዎች ወደኛ ድርጅት መምጣት ማቆማቸውን ልጆቻቸውንም ቤት እያስቀሯቸው መሆኑን አስተውለናል። ስለዚህም እኛም ራሳችን እንደ ተቋም መዘጋጀታችንን እንዲያውቁ እንፈልጋለን።
ወደ ድርጅቱ በቀጥታ መምጣቱን እየፈሩ ለሄዱት ቤተሰቦች አንዳንዱን አገልግሎት በኢንተርኔት አማካይነት እንዲያገኙ ማድረግ ጀምረናል ብለዋል ክርስቲና። ረቡለት የቺካጎ ፖሊስ ዋና አዛዥ ሌሪ ስኔሊንግ በሰጡት ቃል በከተማዋ ዙሪያ ህግ አስከባሪዎች ባካሄዱ ታሰሳ ቢያንስ 100 ሰዎች መታሰራቸውን ገልጸዋል።
አድማጮቻችን ቀደም ብለን ያቀረብንላችሁን መረጃዎችና ዘገባዎችን ጨምሮ አዳዲስ መረጃዎችን ለማግኘት ኦፊሻላዊ ገጻችንን amharic.vnews.com እንዲሁም ደግሞ በተለያዩ ማህበራዊ ገጾች ላይ የምንገኝበትን VOA አምሃሪክን እንድትጎበኙ እንጋብዛለን። ዛሬ ምሽት ሳስተናግዳችሁ አመሸው ታብታሙ ስዩም ነኝ። በቅንብሩ አብራኝ ቆየችው ብርሃን ያሉናት። በመላ ባልደረቦቼ ስም አብራችሁን ስለነበራችሁ በእጅጉ አመሰግናለሁ። መልካም ምሽት ይሁንላችሁ። መልካም ሳምንት ይሁንላችሁ። ደህና ደሩ።